ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ህዳር 9 2017 ዓ.ም ዝግጅታችን ጀመረ። የፖለቲካ ፓርቲዎች የጋራ ምክር ቤት አዲስ ስራ አስፈጻሚ ሲሰይም የተቃውሞ ድምጾችም ተደምጠዋል።
ምርጫ ቦርድ የሁላችንም ኃላፊ ስለሆነ ራሱ ጠርቶ ራሱ እንዲመራው እና እንዲያድነው ይህንን ምክር ቤት እየሄደበት ካለው የተሳሳተ እንቅስቃሴ እያልን ባለንበት ሰዓት በመሀል እንኳን ለማነጋገር እንኳን ሙከራ አላረጉም። ምርጫ ቦርድ ደግሞ እስካሁን ገና አልጨረሰም፣ ወደ ህግ ክፍል ተመርቷል የሚል ምላሽ ነው የሰጠን የኢትዮጵያ ብሔራዊ ምርጫ ቦርድ።
የምርጫ ቦርድ የሚጠራበት አግባብ የለም። ይሄ የፖለቲካ ፓርቲዎች አቅደውና ተስማምተው ያደረጉት ሰሩት፣ የገነቡት ቤት ነው እንጂ የምርጫ ቦርድ ትንም አይደለም።
የሰማችኋቸው የኢትዮጵያ ህዝባዊ አብዮታዊ ፓርቲ ወይም ኢህአፓ ተቀዳሚ ምክትል ሊቀመንበር መጋቢ ብሉይ አብርሃምና የቀድሞው ሰብሳቢ አቶ ደስታ ዲንቃ ናቸው። የዚህ ዘገባ ዝርዝር ከዓለም ዜና በኋላ ይቀርባል። በእስር የሚገኙት አቶ ታዬ ደንደዓ ሁለት የመንግስት ባለስልጣናትን በምስክርነት ፍርድ ቤት አቅርበዋል። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮችና ተመልካቾቻችን። ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየ ነኝ። ንጉሱ ታምሬ በቅንብሩ አብሮኛለ። ለዜናው አስማማየ ነው እዚህ አጠገቤ ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን እንደዚህ በሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብራችሁን እንድትቆዩ እጋብዛለሁ። አሁን በቅድሚያ ከዓለም ዙሪያ ለተጠናቀሩት ዘገባዎች ወደ አስማማው።
ሰላም ጤና ይስጥልን ተመልካቾቻችንና አድማጮቻችን፣ የምሽቱን ከዓለም ዙሪያ የተሰባሰቡ ዜናዎችን የማቀርብላችሁ አስማማየ ነው ነኝ። ከሰሜን ጎንደር ዞን አልሟጭ የስደተኞች ካምፕ አምስት ኤርትራውያን ስደተኞች በአማራ ክልል ጸጥታ ኃይሎች መታሰራቸው ተገለጸ። በሰሜን ጎንደር ዞን ከሚገኘው የአልሟጭ የስደተኞች መጠለያ ካምፕ አምስት ኤርትራውያን ስደተኞች በአማራ ክልል ጸጥታ ኃይሎች መታሰራቸውን ቪኦኤ ያነጋገራቸው እማኞች ተናግረዋል። አክለውም ኤርትራውያኑ ስደተኞች በአሁኑ ወቅት ከአልሟጭ ካምፕ 2 ኪሎ ሜትር ርቀት ላይ በምትገኘው ዳባት ከተማ በሚገኝ እስር ቤት ታስረዋል ብለዋል። ለደህንነቱ ሲባል ስሙ የማይገለጸው ለታሰሩት ስደተኞች ቅርብ የሆነ ምንጭ እንዳለው ስደተኞች የተያዙት ባለፈው ሳምንት ማክሰኞ ዕለት ዳባት ከተማ ከሚገኘው የስደተኞች ጉዳይ መስሪያ ቤት ሲወጡ ነው። መረጃዎችን የሚመለከቱ ጉዳዮችን ለማጣራት በሚል ወደ ጽህፈት ቤት ተጠርተው ሲወጡ ፖሊስ በቁጥጥር ስር አውሏቸዋል ሲል ምንጩ አክሎ አመልክቷል። ስሟ የማይገለጽ ሌላ የታሳሪ ባለቤት ለቪኦኤ በሰጠችው ቃል ባለቤቷ ባለፈው ሳምንት ረቡዕ ዕለት ዳባት ውስጥ መታሰሩን ገልጻ በምን ምክንያት እንደታሰረ ለማወቅ ያደረገችው ሙከራ እንዳልተሳካ ተናግራለች። የእስር ቤቱ ሁኔታ አስከፊ መሆኑ የተናገረው ስሙ እንዳይገለጽ የጠየቀ ስደተኛ በበኩሉ ኢስማኤል አህመድ፣ ፍሳይ ኪዳኔ፣ አብዱ አህመዲን፣ መሰረት ገብረስላሴና አታክልቲ ኃይሌ እንደሚባሉ የገለጻቸው የታሰሩ ስደተኞች ፍርድ ቤት አለመቅረባቸውንም አመልክቷል። አልሟጭ ስደተኞች መጠለያ ካምፕ የሚገኝበት የጭላ ቀበሌ አስተዳዳሪ ምናለ ግብነህ ስለ ስደተኞቹ እስር መረጃ የለኝም ብለዋል። ሆኖም አንዳንድ ስደተኞች ህገወጥ የሰዎች ዝውውርና ዝርፊያ የመሳሰሉ ወንጀሎች ውስጥ በመሳተፍ ወይም ከአማራ ክልል ለመውጣት በሚደረጉ የተቃውሞ ሰልፍ እንዲካሄድ በመቀስቀስ ተግባር የሚወነጀሉ አንዳንድ ስደተኞች አሉ ብለዋል። ሆኖም የታሰሩ ስደተኞች ከጠቀሷቸው አድራጎቶች ጋር ግንኙነት አላቸው ወይ የሚለውን ባለስልጣኑ ማረጋገጫ አልሰጡም። የመንግስታቱ ድርጅት የስደተኞች ኮሚሽን ዩኤንኤችሲአር በበኩሉ በጽሁፍ በሰጠው ምላሽ ከአለሟጭ ካምፕ አምስት ስደተኞች ለስደተኞችና ለጥገኝነት ጠያቂዎች ያልተፈቀደ እንቅስቃሴ በማድረግ ተወንጅለው መታሰራቸውን እናውቃለን ብሏል። ትክክለኛ የፍርድ ሂደትና የህግ ጥበቃ እንዲረጋገጥላቸው የኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት መጠየቁን ገልጾ ሂደቱንም በቅርበት በመከታተል ላይ እንደሚገኝ አስታውቋል። ከሚመለከታቸው የመንግስት ባለስልጣናት ምላሽ ለማግኘት ያደረግነው ሙከራ አልተሳካም። ዘገባው የገብረ ሚካኤል ገብረ መድን ነው። በትግራይ ክልል ጊዜያዊ አስተዳደር ስር የሚገኙ አንድ ኃላፊ መኪናቸው ላይ ጥቃት እንደተሰነዘረባቸው ገለጹ። በትግራይ ክልል ጊዜያዊ አስተዳደር ስር የክልሉ ማዕከላዊ ዞን ዋና አስተዳዳሪ አቶ ሰለሞን ማሾ እሁድ ህዳር 8 ቀን 2017 ዓ.ም ከአክሱም ወደ መቀለ እየተጓዙ በነበረበት ወቅት ማይቅናጥላ በተባለ አካባቢ በተከፈተባቸው ተኩስ ተሽከርካሪያቸው ላይ ጉዳት መድረሱን ተናግረዋል። አቶ ለሞን ጥቃቱ በመኪናቸው ላይ መረሱና ጉዳቱንም በፎቶ ማስረጃ አስደግፈው እንደያዙት ለአሜሪካ ድምፅ ገልጸው ለተጨማሪ ጥያቄዎቻችን መልስ ከመስጠት ተቆጥበዋል። የማይቅናጣል ወረዳ አስተዳዳሪ አቶ ገብረ ተክለ ሃይማኖት ጉዳዩን ከወረዳው የጸጥታ ፖሊስ አባላት ማጣራታቸውን ገልጸው መረጃው ከእውነት የራቀ ነው፣ የተኮሰበትም ሰው የለም ብለዋል። ከክልሉ ጸጥታና ሰላም ቢሮ እንዲሁም የኮሚኒኬሽን ጽሕፈት ቤት ምላሽ ለማግኘት ያደረግነው ጥረት አልተሳካም። ዘገባው የሙልጌታ ጽባ ነው። ባይደን አማዞንን በመጎብኘት የአየር ንብረት ለውጥ ትግል ቅርሳቸውን አከበሩ። ትላንት እሁድ በብራዚል ታሪካዊ ጉብኝት ያደረጉት የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን በአስተዳደር ዘመናቸው የአማዞን ደንን የጎበኙ የመጀመሪያው የአሜሪካ ፕሬዚዳንት ሆኗል። ጉብኝታቸውን ዋይት ሀውስ ፕሬዚዳንቱ የአየር ንብረት ለውጥን በመታገል ያበረከቱት ክንዋኔ ታሪክ የተከበረበት ጉዞ ሲል ገልጾታል። ትላንት ከዓለም ግዙፉ የአማዞን ደን መግቢያ ላይ የሚገኘው አማዞኒያ ክፍለ ግዛት ዋና ከተማ ማናውስ የገቡት ባይደን በእርሳቸው አስተዳደር ዩናይትድ ስቴትስ ለዓለም አቀፉ የአየር ንብረት ለውጥ ፋይናንስ በየዓመቱ 11 ቢሊዮን ዶላር ለመስጠት ያላትን ግብ አሳክታ ማለፏን አመልክተዋል። ባይደን በንግግራቸው ዓለማችን ለመጠበቅ የምናደርገው ትግል ለቀጣይ ትውልዶች የሚተርፍ ትግል ነው ያሉት ጆ ባይደን ይህ በአገሮቻችን በጠቅላላና በሰው ዘር በሙሉ ላይ የተጋረጠ ብቸኛው የሕልውና አደጋ ሊባል ይችላል ብለዋል። የአማዞኒያ ዋና ከተማ ማናውስ የምትገኘው የእስያ ፓስፊክ የኢኮኖሚ ጉባኤ አስተናጋጅ በሆነችው በፔሩ ዋና ከተማ ሊማና የደቡብ 20 የመሪዎች ጉባኤ አስተናጋጇ ሪዮ ዲ ጄኔሮ መሃል ሲሆን የዩናይትድ ስቴትሱ ፕሬዚዳንት ባደረጉት አጭር ቆይታ ዩናይትድ ስቴትስ ለበርካታ የአየር ንብረት መርሃ ግብሮች የመደበቻቸውን ወጪዎች ይፋ አድርገዋል። ለአማዞን ደን ጥበቃ ፈንድ 50 ሚሊዮን ዶላር መመደቡን አስታውቋል። ከአካባቢው ነባር ማህበረሰብ መሪዎች ጋር የተወያዩት ባይደን ደኑን በሄሊኮፕተር እየተዘዋወሩ ጎብኝተዋል። በኤፔክና ቡድን 20 ጉባኤ ላይ የተገኙትና ማንነታቸው እንዳይገለጽ የጠየቁ በርካታ የዲፕሎማሲ ምንጮች በቀጣዩ የፕሬዚዳንት ዶናልድ ትራምፕ አስተዳደር ዩናይትድ ስቴትስ የአየር ንብረት ጉዳዮችን በሚመለከት የምታደርጋቸው ጥረቶች በእጅጉ መቀነሳቸው አይቀርም የሚል ስጋት እንዳላቸው ተናግረዋል። አድማጮቻችን፣ የዜና እየተላለፈላችሁ የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። በተመራጩ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከታጩት ዋና ዋና የካቢኔ ተሿሚዎች መካከል ሁለቱ ከወሲባዊ ውንጀላዎች ጋር በተያያዙ ውዝግቦች የተጠመዱ መሆናቸው ተመላክቷል። ትራምፕ ለመከላከያ ሚኒስትርነት ያጯቸው የቀድሞ የፎክስ ኒውስ ቴሌቪዥን አቅራቢ ፒት ሄግሴት እና ጠቅላይ አቃቢ ግንዱን የመረጧቸው የቀድሞ የዩናይትድ ስቴትስ ምክር ቤት አባል ማት ጌትዝ ከወሲባዊ አድራጎት ውንጀላዎች ጋር በተያያዙ ውዝግቦች የተጠመዱ ሲሆኑ ሹመታቸው በሕግ መወሰኛው ምክር ቤት መጽደቅ ላይ እክል ሊፈጥር እንደሚችል ተመላክቷል። ለመከላከያ ሚኒስትር የታጩት የ44 ዓመቱ ፒት ሄግሴት እንደ አውሮፓውያን አቆጣጠር በ2017 ዓ ም በወሲባዊ ጥቃት ለወነጀለቻቸው ሴት መጠኑ ያልተገለጸ ገንዘብ መክፈላቸውን በሳምንቱ መጨረሻ ጠበቃቸው ቲም ፓርላቶር ገልጸው መሠረተ ቢስ ያሉት ውንጀላ አደባባይ እንዳይወጣም ለመከላከል መሆኑንም አስረድተዋል። የ42 ዓመቱ ማት ጌትዝ ደግሞ በተወካዮች ምክር ቤት አባልነት አራተኛው የሆነውን የሁለት ዓመት ዘመን እያጠናቀቁ ሳሉ ባለፈው ሳምንት በድንገት ስራቸውን ለቀዋል። ጌትዝ ከምክር ቤት አባልነት የለቀቁት ከ17 ዓመት ልጃገረድ ጋር ወሲባዊ ግንኙነት በመፈጸምና በድብቅ ሱስ አስያዥ መድኃኒቶች በመውሰድ በቀረቡባቸው ውንጀላዎች ዙሪያ የምክር ቤቱ የሥነ ምግባር ኮሚቴ የከፈተውን ምርመራ ሊያጠናቅቅ ጥቂት ቀናት ሲቀሩ መሆኑን ተመላክቷል። አንዳንድ የምክር ቤቱ አባላት ጌትዝ በወሲባዊ ድርጊት በተሰማሩባቸው ሁኔታዎች ራቁት የተነሱት ፎቶዎችን ምክር ቤቱ አዳራሽ ውስጥ ለሰዎች ሲያሳዩ ነበር ብለው ተናግረውባቸዋል። ጌትዝ ክሱን ያስተባበሉ ሲሆን የፌዴራል መንግስት ባለሥልጣናትም ክስ እንደማይመሰርቱባቸው በዚህ ዓመት አስታውቀው እንደነበርም አይዘነጋም። የፒት ሄግሴት ጠበቃ በበኩላቸው ካሊፎርኒያ ውስጥ ከተካሄደ የሪፐብሊካን ፓርቲ የሴቶች ዝግጅት በኋላ በሆቴል ክፍላቸው ከሴቶች ጋር የነበረው ወሲባዊ ግንኙነት የተፈጸመው በሁለቱም ፍላጎት ነው ብለዋል። በሊባኖስ ዋና ከተማ ቤይሩት ማዕከላዊ አካባቢ ትላንት በደረሱ የአየር ጥቃቶች የሂዝቦላ ዋና ቃል አቀባይን ጨምሮ ስድስት ሰዎች መገደላቸውን ተከትሎ ዛሬ ሰኞ የከተማዋ ትምህርት ቤቶች መዘጋታቸው ተዘግቧል። በጥቃቶቹ ምክንያት የትምህርት ሚኒስቴሩ ቤይሩት ውስጥ የሚገኙ ትምህርት ቤቶችና የከፍተኛ ትምህርት ተቋማት ለሁለት ቀናት እንዲዘጉ መወሰኑን ገልጸዋል። ራስ አልናባ በተባለው የቤይሩት አካባቢ የሂዝቦላ ቃል አቀባይ መሐመድ አፊፍ እና ሌሎች ሰዎች መገደላቸውንም ሂዝቦላና እስራኤል የጦር ኃይል አስታውቀዋል። እስራኤል ለወትሮው ግልጽ የሆነ ወታደራዊ ሚና የሌላቸውን የሂዝቦላ ከፍተኛ ባለሥልጣናት አዘውትራ ኢላማ የማታደርግ ሲሆን በአየር ጥቃቶቿም በአብዛኛው የምታነጣጥረው ሂዝቦላ ታጣቂዎች በብዛት የሚገኙባቸውን የቤይሩት ደቡባዊ ዳርቻ ሰፈሮች መሆኑን ሮይተርስ በዘገባው አመልክቷል። ሁሉም የእስራኤል መከላከያ ኃይሎች ባወጣው መግለጫ የሂዝቦላ ቃል አቀባዩን የገደለው ጥቃት በደንበኛ የስለላ መረጃ ተመስርቶ የተወሰደ እርምጃ ነው ብሏል። ይህ በእንዲህ እንዳለ ጋዛ ካን ዩኒስ ውስጥ እስራኤል በተፈናቃዮች መጠለያ ድንኳን ላይ ዛሬ ሌሊት ባደረሰችው ጥቃት ሁለት ሕፃናትና ወላጆቻቸው መግደሏን የፍልስጤን ባለሥልጣናት አመልክተዋል። የጋዛ ሕዝባዊ መከላከያ ተቋም ትላንት እሁድ ባወጣው መግለጫ እስራኤል ቤት ላህላ በተባለው ሰፈር የሚገኝ የመኖሪያ ሕንፃ ላይ ባደረሰችው የአየር ድብደባ ሕፃናትን ጨምሮ 34 ሰዎች መግደሏን አመልክቶ ብዛት ያላቸው ሰዎች ያሉበት ሁኔታን አለመታወቁን አመልክቷል። አድማጮቻችን፣ ከምሽቱ የዓለም ዜናዎች እነዚህ ሊመስሉ ነበር። አብራችሁ ስለነበራችሁ እናመሰግናለን። ለቀሪ ዝግጅቶች ወደ ስመኝሽ ልመልሳችሁ።
ተስማማውን ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ ህዳር 9 2017 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት።
አንጎል ፍጥነት በመለከት በዘጠኝ ቀን ውስጥ የተደረገው የሰውነት እንቅስቃሴ የአንጎል ፍጥነታቸው የ40 ዓመት ሰው ከሆነ ልክ እንደ 36 ዓመት ሰው የአንጎሉ ፍጥነት የሰራው እና በጥሩ ሁኔታ የተሰራ ጥናት ነው። ጥናቱም የታተመበት የጥናት መጽሔቱም አናልስ ኦፍ ሴሬብራል ኒውሮሎጂ ክብር ያለው መጽሔት ነው።
የሰማችኋቸው ፕሮፌሰር ዮናስ እንዳለ ገዳ ይባላሉ። የነርቭና የአይምሮ ሐኪም ናቸው። የእግር ጉዞ ማዘውተር ለአንጎል ጤና በሚያስገኘው ጠቀሜታ ዙሪያ የባለሙያ ማብራሪያ ሊሰጡን በሁለተኛው አጋማሽ ተመልሰው ይመጣሉ። ከአቀናባሪ ንጉሱ ታምሬ ጋር ሳስተናግዳቸው የማመሸው ስመኝሽ የቆየነኝ፣ የማህበራዊና ዌብ ፕሮዲውሰራችን አበባየው ገበያውም አብራናለች። የፕሮግራም ዋና አዘጋጅ ጽዮን ግርማ ናት። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። በድጋሚ አብራችሁን እንድትቆዩ ጋብዛለሁ። አሁን ወደ ቀዳሚው አብይ ርዕስ ዘገባ እንለፍ። በእስር ላይ ሆነው የቀረበባቸውን ክስ በመከታተል ላይ የሚገኙት የቀድሞ የኢትዮጵያ ሰላም ሚኒስትር ዴኤታ አቶ ታዬ ደንዳ ዛሬ በፌዴራል ከፍተኛ ፍርድ ቤት በነበራቸው የመከላከያ ምስክር የማስደመጥ ሂደት ሁለት ከፍተኛ የመንግስት ባለስልጣናትን በመከላከያ ምስክርነት አቅርበዋል። ገልሞ ዳዊት ተጨማሪ አለው።
ባለፈው ዓመት ታህሳስ 1 ቀን 2016 ዓ.ም በቁጥጥር ስር ውለው የሰላም ሚኒስትር ዴኤታ ሆነው ኢትዮጵያን ለማፍረስ ከሚንቀሳቀሱ ጸረ ሰላም ኃይሎች ጋር በመተባበር ለጥፋት ተልዕኮ በቡይ ተንቀሳቅሰዋል በሚል ክስ የተመሰረተባቸው አቶ ታዬ ደንዳ የመከላከያ ምስክሮቻቸውን ቃል ለፍርድ ቤት ማስደመጥ ጀምረዋል። በዛሬ ችሎት ለምስክርነት የቆጠሯቸው የሰላም ሚኒስትር አቶ ብናልፍ አንዱዓለም እና የኢትዮጵያ ፌዴራል ፖሊስ ምክትል ኮሚሽነር ምላኩ ፈንታ ባልቻ አቶ ታዬ የደህንነት ስጋት እንደነበረባቸው እንደሚያውቁ መስክረዋል። አቶ ታዬ በህጋዊ መንገድ የጦር መሳሪያ ስለመያዛቸው ግን እንደማያውቁም አብራርተዋል። ዛሬ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ህገ መንግስትና ህገ መንግስታዊ ስራ ችሎት የቀረቡት አቶ ታዬ ደንዳ የቆጠሯቸው ሁለት ምስክሮች ያስረዱልኛል ያሉትን የፍሬ ነገር ጭብጥ ለፍርድ ቤት አስቀድመው አስረድተው ነበር። አቶ ታዬ ህገወጥ የጦር መሳሪያ በመያዝ ክስ እንደቀረበባቸው አስታውሰው የተጠቀሰው የጦር መሳሪያ ከታጣቂዎች በእርሳቸውና ቤተሰባቸው ላይ ሊሰነዘር ይችላል ካሉት የግድያ ጥቃት ለመከላከል ያገኙት መሳሪያ እንደሆነም ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ስልጣን ላይ በመጡበት ዓመት በ2010 ዓ.ም ሰኔ አካባቢ ኦነግና ወያኔ ሲሉ የጠሩት ቡድን አቶ ታዬ ደንዳ ለግድያ እንደሚፈልጓቸው መናገራቸውን አቶ ታዬ ለፍርድ ቤቱ በአስረጅነት አቅርበዋል። አቶ ታዬ አክለው በ2014 ዓ.ም በከረዩ አባገዳዎች ላይ የተፈጸመው ጥቃት በመንግስት ኃላፊዎች የተቀነባበረ ነው የሚል አስተያየት በመስጠታቸው ምክር ቤት ውስጥ ሀሳባቸውን እንዳይሰጡ መከልከላቸውን ተናግረዋል። ሶስት ጊዜም ፖለቲካዊ ግድያ ሲሉ የጠሩት የግድያ ሙከራ እንደተፈጸመባቸው ለፍርድ ቤቱም ተናግረዋል። በክሱ ላይ የቀረበው ህገ ወጥ የጦር መሳሪያ ራሳቸውንና ቤተሰባቸውን ከአደጋ ለመከላከል በ2015 ዓ.ም ያገኙ እንደሆነም አስረድተዋል። መጀመሪያ የምስክርነት ቃላቸውን የሰጡት የፌዴራል ፖሊስ ምክትል ኮሚሽነር መላኩ ፈንታ ባልቻ አቶ ታዬ ደንዳ የደህንነት ችግር እንዳለባቸው ገልጸውላቸው እንደነበረ ተናግረው፣ ነገር ግን ኃላፊነታቸው ከሚኒስትር ዝቅ ያለ በመሆኑ ጥበቃ እንዲደረግላቸው ህግ እንደማይፈቅድ አስረድተዋል። አክለውም በተከሳሹ ቤት ተገኘ ስለተባለው የጦር መሳሪያ የሚያውቁት ነገር እንደሌለም ገልጸዋል። የሰላም ሚኒስትሩ አቶ ብናልፍ አንዱዓለምም ስለ ጦር መሳሪያ መታጠቅ ከተከሳሹ ጋር ያወሩት ነገር እንደሌለ ለፍርድ ቤቱ አስረድተዋል። ሁለቱ ምስክሮች አቶ ታዬ ደንዳ የደህንነት ስጋት እንደነበረባቸው ብቻ እንደሚያውቁ ገልጸው ምስክርነታቸውን ሰጥተዋል። አቃቤ ለምስክሮቹ መስቀለኛ ጥያቄ ማቀርበዋል። የእግር አቀኝ ክርክሩን ሲያዳምጥ የቆየው ፍርድ ቤቱም የማጣሪያ ጥያቄዎችን አቀርበዋል። ፍርድ ቤቱም በቀጣይ ቀሪ 3 ምስክሮችን ለማዳመጥ ለህዳር 17 ቀን 2017 ዓ.ም ተለዋጭ ቀጠሮ ሰጥቷል። ከዚህ ቀደም በነበረው ችሎት በቀሪ ምስክሮች ዝርዝር ውስጥ የጠቅላይ ሚኒስትሩና የአዲስ አበባ ከተማ ከንቲባ ባላፍነት መካተታቸው ፍርድ ቤቱ ጠቁሞ ነበር። አቶ ታዬ ደንዳ ከዚህ ቀደም በነበረው ችሎት ጠበቃ እንዳይወክላቸው የአገሪቱ ደህንነት መስሪያ ቤት ጠበቆችን አስፈራርቶብኛል በሚል አቤቱታ ማቅረባቸው ይታወሳል። ዛሬም ከችሎቱ ፊት ቀርበው የተከራከሩት ከጠበቃ ውጪ ነው። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ።
ተከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የሰኞ ምሽት ስርጭታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ተከታትላችኋል። ወደ ትንታኔ መጽሔቱ እናልፋለን። የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት አዲስ ስራ አስፈጻሚ መረጡ። 5 ፓርቲዎች ምርጫውን እንደማይቀበሉ አስታውቀዋል። የጋራ ምክር ቤቱ ቅዳሜና እሁድ ባደረገው ጠቅላላ ጉባኤ አዲስ የስራ አስፈጻሚ ኮሚቴ መምረጡንና የምክር ቤቱን መተዳደሪያ ደንብ ማጽደቁን ዋና ጸሐፊው አቶ ደስታ ዲንቃ ተናግረዋል። ከዚህ ቀደም የስራ አስፈጻሚው ስልጣን በማብቃቱ ምርጫ ቦርድ ጉባኤ እንዲጠራ የጠየቁ 6 ፓርቲዎች በበኩላቸው ባለፉት ቀናት 2 ቀናት ውስጥ በተካሄደው ጉባኤ የተላለፉ ውሳኔዎችን አንቀበልም ማለታቸውን የኢሃፓ ተቀዳሚ ምክትል ሊቀመንበር መጋቢ ብሉይ አብርሃም ሃይማኖት ገልጸዋል። ኬኔዲ አባተ ዝርዝር አለው።
የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ህዳር 7 እና 8 ቀን 2017 ዓ.ም ተመረጠ። በአዲስ አበባ ከተማ መደበኛ ጠቅላላ ጉባኤ በማካሄድ የስራ ጊዜው በተጠናቀቀው የስራ አስፈጻሚ ምትክ 7 አባላት ያሉት አዲስ ስራ አስፈጻሚ ኮሚቴ መምረጡን አስታውቋል። የጋራ ምክር ቤቱ ባወጣው መግለጫ የምክር ቤቱን መተዳደሪያ ደንብ ማጽደቁንም ገልጿል። ይሁን እንጂ ነባሩ ስራ አስፈጻሚ የአንድ ዓመት ስልጣኑ ካበቃ በኋላ ጉባኤ መጥራት እንደማይችል በመጥቀስ ምርጫ ቦርድ ጣልቃ ገብቶ አስቸኳይ ጠቅላላ ጉባኤ በመጥራት የጋራ ምክር ቤቱን የሚመሩ አመራሮችን እንዲያስመርጥ ከዚህ ቀደም የጠየቁ 5 ፓርቲዎች የአሁኑን ውሳኔም እንደማይቀበሉ አስታውቀዋል። ከነዚህ መካከል ኢህአፓ፣ ኦፌኮ፣ ኦነግና ህብር ኢትዮጵያ በጋራ መግለጫ ያወጡ ሲሆን የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ተቀዳሚ ምክትል ሊቀመንበር መጋቢ ብሉይ አብርሃም ሃይማኖት የፓርቲዎቹን የተቃውሞ ምክንያት አስረድተዋል።
በእኛ አተያይ ይሄ የጋራ ምክር ቤት ስብሰባ ህገወጥ ነው፣ ተቀባይነትም የለውም። ስብሰባውም ላይ አልተገኘንም። በተለይ በኢህአፓ፣ በኦነግ፣ በኦፌኮ፣ በህብር ፓርቲ እንዲሁም ሌላ አንድ የሲዳማን ፓርቲ አለ። በእነዚህ ፓርቲዎች ምንም ተቀባይነት የሌለው ህገወጥ የሆነ ጉባኤ ነው። ምክንያት ከዚህ በፊት እንደሚታወቀው ለምርጫ ቦርድ ጊዜ ያለፈበት ለአንድ አመት ሙሉ ምንም ስራ ያልሰራ ያለምንም ምክንያት ጊዜውን አራዝሞ በመሄዱ እኛ ለምርጫ ቦርድ ጻፍን። ምርጫ ቦርድ ደግሞ የሁላችንም ኃላፊ ስለሆነ ራሱ ጠርቶ ራሱ እንዲመራው እና እንዲያድነው ይህንን ምክር ቤት እየሄደበት ካለው የተሳሳተ እንቅስቃሴ እያልን በዚህ እየተንቀሳቀስን ባለንበት ሰዓት በመሀል እንኳን ለማነጋገር እንኳን ሙከራ አላደረጉም። ምርጫ ቦርድ ደግሞ እስካሁን ገና አልጨረሰም፣ ወደ ህግ ክፍል ተመርቷል የሚል ምላሽ ነው የሰጠን የኢትዮጵያ ብሔራዊ ምርጫ ቦርድ። የኢትዮጵያ ብሔራዊ ምርጫ ቦርድን ምላሽ ሰምተን ቀጣይ የምንወስዳቸውን እርምጃዎች ለኢትዮጵያ ህዝብ የምናሳውቅ ይሆናል።
የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ባቋቋመው አዲስ ስራ አስፈጻሚ ኮሚቴ ውስጥ በዋና ጸሐፊነት የተመረጡት የቀድሞ ሰብሳቢ አቶ ደስታ ዲንቃ በበኩላቸው ጠቅላላ ጉባኤ የሚካሄድበት ትክክለኛ ጊዜ በህግ አለመደንገጉንና ጉባኤው የተጠራበትን መንገድ ከእስካሁኑ ልምድ የተለየ እንዳልሆነ በመግለጽ ክሱን እንደማይቀበሉ አብራርተዋል።
የጋራ ምክር ቤቱ ስራ አስፈጻሚ ወይም ደግሞ ስራ አስፈጻሚን ለመምረጥ የጠቅላላ ጉባኤ የሚያካሄደው ልክ በቀናቱ ላይ ነው ወይስ አይደለም የሚለው ልምዳችን፣ ታሪካችን የሚያሳየው ለምሳሌ ለስድስት ወራት ተብሎ ተሰይሞ የነበረው ከአንድ አመት በኋላ ነው የጋራ ምክር ቤት ስብሰባ የተካሄደው። እኔ ሰብሳቢነት የተረከብኩበትም ወደ 3 ወር በሚጠጋ ቆይቶ ነው ተቀላላ ጉባኤ እየተካሄደው። ስለዚህ በቀናቱ መደረግ አለበት ተብሎ በደንባችን በሕጋችን ተደንግጎ የተጣሰ ደንብ አልነበረምና፣ ሁለተኛ የምርጫ ቦርድ የሚጠራበት አግባብ የለም። ይሄ የፖለቲካ ፓርቲዎች አቅደውና ተስማምተው ያደረጉት ሰሩት የገነቡት ቤት ነው እንጂ የምርጫ ቦርድ እንትንም አይደለም። ስለዚህ ይሄ ወደ ቢሮ መጥተው ውይይት ያደረግነው ነገር የለም። የህግ ምክንያት ወይም የድንብ ምክንያት ምን እንደሆነ አልተረዳንም። ምንም እንደ ሰብሳቢነትም አልተረዳውም፣ እንዲሁ ህግ ባለሙያነትም አልተረዳውም።
ሌላው ውዝግብ የፈጠረው ጉዳይ የብልጽግና ፓርቲ በስራ አስፈጻሚ ውስጥ ለምርጫ ሳይቀርብ በቋሚ አባልነት እንዲወከል በመተዳደሪያ ደንቡ ላይ መጠቀሱ ሲሆን፣ ይህን የተቃወሙ ፓርቲዎች ብልጽግና ከሌሎች ፓርቲዎች የተለየ እድል ሊሰጠው አይገባም ባይ ናቸው። ጋቢ ብሉይ አብርሃም ሃይማኖት፦
ብልጽግና ያለ ተወዳዳሪ ይግባ የሚል ውሳኔ እንዳለ በጣም ካስገረመን ነገር አንዱ ዲሞክራሲያዊ ስርዓትን እንዲያብብ የማያደርግ የማይጠቅም፣ ብልጽግናም እኩል ድምፅ አለው በቃል ኪዳን ሰነዳችን ላይ እንደ አንድ ፓርቲ እንጂ በተለየ ሁኔታ ስልጣን ስለያዘ ሊታይ አይገባም። ግን እንደዛም ሆኖ ሚዛን ያልጠበቀ ህግ እስከ ማጽደቅ ደርሰዋል።
አቶ ደስታ በሰጡን አስተያየት ገዢው ፓርቲ በቋሚነት የስራ አስፈጻሚ አባል እንዲሆን የተወሰነበትን ምክንያት አብራርተዋል።
ማንኛውም ፓርቲ ገዢ በሚሆንበት ጊዜ ገዢ ፓርቲ ያለ ጥቆማና ያለ ውድድር የጋራ ምክር ቤቱ አባል መሆን ስላለበት እና የገዢ ፓርቲ ደግሞ በስራ አስፈጻሚ ውስጥ መኖር ችግሮችን ለመፍታት አመቺ ሁኔታ ይፈጠራል ተብሎ ሙሉ ድምፅ ስምምነት ስለተያዘበት በእንደዚህ አይነት ሁኔታ ነው የተከናወነው ማለት ነው።
በዚህ ጉዳይ ላይ የምርጫ ቦርድን አስተያየት ለማካተት የቦርዱ ሁለት የስራ ኃላፊዎች የእጅ ስልክ ላይ ደውለን አልመለሱም። የምርጫ ህጉ አዋጅ ቁጥር 1162 ህዝባር 2011 ካስቀመጣቸው ኃላፊነት ያለባቸው የምርጫ ባለድርሻ አካላት ዝርዝር አንዱ የፖለቲካ ፓርቲዎች የጋራ ምክር ቤት ሲሆን፣ ይህ ምክር ቤት የሚመሰረተው በምርጫ ሂደት በሚነሱ ልዩ ልዩ ጉዳዮች ላይ በመወያየት ችግሮችን ለማቃለል እንደሆነ ተመልክቷል። ይህንን ተፈጻሚ ለማድረግ መጋቢት 5 ቀን 2011 ዓ.ም 116 የፖለቲካ ፓርቲዎች የጋራ ምክር ቤቱን የአሰራር ደንብ ለመወሰን የቃል ኪዳን ሰነድ ፈርመዋል። 11 ፓርቲዎች በቅርቡ መታገዳቸውን ተከትሎ የጋራ ምክር ቤቱ በአሁን ወቅት 56 የሚጠጉ ፓርቲዎችን በአባልነት ያቀፈ ሲሆን ከነዚህ ውስጥ 44ቱ ባለፉት ሁለት ቀናት በተካሄደው ጉባኤ ማጠቃለያ ላይ ተገኝተው ድምጽ መስጠታቸውን አቶ ደስታ ተናግረዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
መቀመጫቸውን በውጭ ሀገር ያደረጉና በኢትዮጵያ ቋንቋ የሚያሰራጩ መደበኛ የመገናኛ ብዙሃን መንግስት የሚወስደውን እርምጃ ሲቪሎች ላይ የተወሰደ እርምጃ አድርገው ያቀርባሉ ሲል የኢትዮጵያ መንግስት ክስ አሰማ። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ለገሰ ቱሉ ባለፈው ቅዳሜ በሰጡት መግለጫ መንግስት እየወሰደ ነው ያሉትን እርምጃ የተመጣጠነና የታቀደ ሲሉ ገልጸዋል። የመገናኛ ብዙሃኖቹን በስም ያልጠቀሱት ሚኒስትሩ ማብራሪያቸው የትኛውን እርምጃ መሰረት እንዳደረገም በግልጽ አላስቀመጡም። አስማማየ ነው ዝርዝሩን ይዟል።
የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ከትላንት በስቲያ ቅዳሜ ህዳር 7 ቀን 2017 ዓ.ም ለአገር ውስጥ መገናኛ ብዙሃን በሰጡት መግለጫ መቀመጫቸውን ውጭ ሀገር ያደረጉ ነገር ግን በኢትዮጵያ ቋንቋ የሚያሰራጩ መደበኛ የሚዲያ ተቋማት በአማራ ክልል መንግስት ጽንፈኛ ሲል በጠራው አካል ላይ እየወሰደ ያለውን እርምጃ በንጹሐን ዜጎች ላይ እንደተወሰደ አድርገው መዘገባቸው ተቀባይነት የለውም ብሏል። ሚኒስትሩ በማብራሪያቸው የመገናኛ ብዙሃኑ ስም አልጠቀሱም፣ የትኛውንም እርምጃ መሰረት እንዳደረገም በግልጽ አላስቀመጡም።
በውጭ ኃይሎች ፈንድ የሚደረጉ መቀመጫቸውን ውጭ ሀገር ያደረጉ ነገር ግን ደግሞ በራሳችን ቋንቋ ኢትዮጵያን የማተራመስ ግብ ይዞ የሚሰሩ መደበኛ ሚዲያዎች ሳይቀር በተመሳሳይ ተሳስቶ እንኳን አንድ ቀን በክልሉ ሕዝብ ላይ የሚደርሰውን በደል የማይዘግቡ ግን መንግስት በተመረጠና በታቀደ መልክ በጽንፈኛው ኃይል ላይ የሚወስደውን እርምጃ ንጹሐን ላይ የተወሰደ እርምጃ አድርጎ ያቀርቡታል። ይህ ፈጽሞ ተቀባይነት የለውም። ንጹሐንን እየገደሉ እያገቱ የዘረፉ ለበሽታ እንዲጋለጥ ንብረትና ሀብት የሚያወድም አካልን ንጹሕ አድርጎ ማቅረብ በየትኛውም መመዘኛ ትክክልም አይደለም፣ ተቀባይነትም የለውም። በዚህም ድርጊት ውስጥ ያሉ አካላት ከዚህ እኩይ ድርጊታቸው መቆጠብ ይኖርባቸዋል። መንግስትና የክልሉ ህዝብ የጀመሩትን ህግ የማስከበር ስራ አጠናክሮ የሚቀጥሉ ይሆናል።
እርሳቸው የሚበሉ እንጂ ባለፈው ሳምንት የአሜሪካ ድምፅ ያነጋገራቸው በሰሜን ጎጃም ዞን ደዋ ቸፈር ወረዳ ዝብስ ተብላ በምትጠራ ቀበሌ የአርጌ አካባቢ ነዋሪዎች ጥቅምት 26 2017 ዓ.ም ደርሷል ባሉት የድሮን ወይም የሰው አልባ አውሮፕላን ጥቃት ከ43 በላይ የሚሆኑ ንጹሃን መገደላቸውን ተናግረዋል። ለደህንነቱ በመስጋት ስሙ እንዳይጠቀስ የገለጸ አንድ አስተያየት ሰጪ በለቱ በአንድ የገበያ ማዕከል፣ በአንድ ትምህርት ቤትና በጤና ጣቢያ ላይ በሶስት ዙር የተፈጸመ የድሮን ጥቃት መመልከቱን አስታውቋል። በቅድሚያም የጤና ጣቢያውና የገበያ ማዕከሉ መመታታቸውንም ለአሜሪካ ድምፅ ገልጾ ነበር።
እንግዲህ በዛን ሰዓት ሰው ቁሞ ራሱን የሚያይደሳት አልነበረም። ራሱ በራሱ ራሱን ለማውጣት ነው የሚሮጥ። እኔ ጠገብ እንኳ ወደ 8 የሚሆን አርሶ አደር ተመቷል። ለቤተክርስቲያን ሲመለስ የነበርኩበት ላይ እና እኔ ገቢው አካባቢ የነበርኩ ከቤተክርስቲያኑ ገቢው 100 እርምጃ እንደዛ ይሆናል። ርቀቱ ከቤተክርስቲያኑ ወጠን ከበን እየተመለስ ነበር እና ወደ 13-14 እንሆናለን። ወደ 7 አካባቢ ነው 6-7 አካባቢ ነው የተረፍ ነው። ቤተክርስቲያን ጠዋት እየተመለስ ነው የሚነገር ነጭ ልብስ ለበስ ነው። ነጭ ልብስ ለበሳችሁ ነው የመታቻችሁ ምናምን አሉ። ነጭ ልብስ ዶር ኑሮ አታያችሁ ምናምን አሉ። እኛ ደግሞ አብዛኛው እንግዲህ ተማሪም ስላልሆነ እንደለበስ ነው የሚያወጡ።
የአሜሪካ ድምፅ በለቱ አንድ የጤና ጣቢያ ባለሙያን ጨምሮ 5 የአካባቢ ነዋሪዎችን አነጋግሮ ነበር። ሌላው በተመሳሳይ ምክንያት ስማቸው እንዳንጠቅስ የጠየቁን አንድ የዝብስ ጤና ጣቢያ ሰራተኛ መሆናቸውን የገለጹልን ግለሰብ ተመለከትኩ ያሉትንም አስረድተውን ነበር።
የመጀመሪያ መነሻው የሆነ ድምፅ ነው የተሰማን። መጀመሪያ የወደቀው ሚዩት ከኳስ ሜዳው ላይ ነው ሚዩት። ከዛ በኋላ በመቀጠል ገበያ ይጦታል። አሁንም የሆነ ድምፅ ተሰማንና ከተወሰነ ደቂቃ ከጤና ተቋሙ ላይ ጣለ። ደግሞ ተቋሙ ላይ ሲትል መካከል ላይ የእናቶች ክላስ አለ። ስንገባ ሁሎችን ገሏቸዋል። እንዳለ ሁሎች ልትርስ ብለዋል። እንዳለ አስተማሚውና ሰባቱ ማች ናቸው። 5 እናቶች፣ 2 አስተማሚዎች፣ በጥቅሉ ወደ 7 አካባቢ ሰው እዛ ውስጥ ከአንዷ ሩም ላይ ወጥቷል።
የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ በአማራ ክልል መንግስት እየተወሰደ ያለው እርምጃ የተመጣጠነና የታቀደ ነው ብለዋል።
በአማራ ክልል የሚንቀሳቀሰው ጽንፈኛ ኃይል ሁከት መፍጠር ከጀመረ ጊዜ አንስቶ የክልሉ የትምህርት ሁኔታ እጅግ አስቸጋሪ ቅርቃ ውስጥ ገብቷል። እንደ ወባና ኮሌራ ባሉ አካባቢ ወለድ ወረርሽኞች የሚጠቃ አካባቢ ነው። በክልሉ በተደረጉ ጥረቶች እየጠፉ የነበሩ እነዚህ ቀጻፊ በሽታዎች የመከላከል ስራውን እንዳይሰራ ጽንፈኛ ኃይሉ በማወቁ የሕክምና ባለሙያዎች በመግደሉና በመገቱ ምክንያት ህዝቡ ለከፍተኛ የጤና ችግር ተዳርጓል። በቅርቡ የአማራ ክልል በ80 ከተሞች ከህዝቡ ጋር ባደረገው ውይይትም በእነዚህ ጉዳዮች ላይ መግባባት የተፈጠረበትና ህዝቡም እነዚህን ችግሮች ከመንግስት ጎን ቆሞ ለመፍታት ቃል የገባበት በመሆኑ ይህን አጠናክሮ መቀጠል ይገባዋል።
የተለያዩ የሰብአዊ መብት ተሟጋች ድርጅቶች በተለያየ ጊዜ በአማራ ክልል በንጹሃን ዜጎች ላይ እየደረሰ ያለውን ጥቃት ማውገዛቸው ይታወሳል። በመንግስት በጀት የሚንቀሳቀሰው በሕዝብ ተወካዮች ምክር ቤት የተቋቋመው የኢትዮጵያ ሰብአዊ መብት ኮሚሽን መስከረም 26 ቀን 2017 ዓ.ም በሲቪል ሰዎችና በሲቪል ተቋማት ላይ ያነጣጠረ ጥቃት እንዳሳሰበው ያወጣውን መግለጫ ተንተርሶ የኮሚሽኑን ተጠባባቂ ዋና ኮሚሽነር ራኬብ መሰለን የአሜሪካ ድምፅ ለጠየቀው ጥያቄ ሁሉም አካላት በሰላማዊ ሰዎችና በሲቪል ተቋማት ላይ ከማነጣጠር እንዲቆጠቡ ሲሉ ማሳሰባቸው ይታወሳል። ጽንፈኛ ሲሉ በጠሯቸው የፋኖ ታጣቂ ቡድን ላይና ከታጣቂው ጋር ግንኙነት አላቸው ባሏቸው አካላት ላይ የተጠናከረ እርምጃ መጀመሩን መስከረም 21 ቀን 2017 ዓ.ም የአማራ ክልል መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ዶክተር መንገሻ ፈንታውና የአገር መከላከያ ሰራዊት የህዝብ ግንኙነት ዳይሬክተር ኮሎኔል ጌትነት አዳነ በጋራ በሰጡት መግለጫ መግለጻቸውም ይታወሳል። በአሜሪካ ድምፅ ዘጋቢዎች ለተጠናቀረው ዘገባ አስማማየ ነው፣ ዋሽንግተን ዲሲ።
ሀገር ውስጥ ዘገባዎች ወጣ ብለን ወደዚህ ወደ ዩናይትድ ስቴትስ መለስ ስንል ደግሞ ተመራጩ ፕሬዚዳንት ዶናልድ ትራምፕ ስልጣን ለመረከብ እየተዘጋጁ ባሉበት ወቅት ስልጣንን ከተሰናባቹ ወደ አዲሱ አስተዳደር የማሸጋገሩ ሂደት ከብርቱ ጥንቃቄ ጋር በቅንጅት እየተካሄደ ነው። ባለሙያዎች የፌዴራል መንግስት በአሜሪካ ዲሞክራሲ ውስጥ ወሳኝ ለሆነው ለዚህ ጊዜ እንዴት እንደሚዘጋጅ ሀሳባቸውን አካፍለዋል። የአሜሪካ ድምጽ ዘጋቢ ሳሌም ሰለሞን ተጨማሪ አላት።
ተመራጩ ፕሬዝደንት ዶናልድ ትራምፕ ያለምንም እንከን የሚካሄድ የሽግግር ወቅት መሆኑን ይናገራሉ። ሰላማዊ የስልጣን ሽግግር ተጠብቆ የኖረ ዘላቂ ባህል፣ የተከበረ ቃል ኪዳንና የአሜሪካ ዲሞክራሲ አስፈላጊ አካል ነው። በዩናይትድ ስቴትስ አንድ ሰው ለፕሬዝደንትነት ከተመረጠ በኋላ እሱ ወይም እሷ ቃለ መሐላ ከመፈጸማቸው በፊት የሚከናወኑ ብዙ ስርዓቶች አሉ። ከምርጫው እስከ በዓለ ሲመቱ ድረስ ያለው 76 ቀን ብዙ ጊዜ ሊመስል ይችላል። ነገር ግን ከአንዱ አስተዳደር ወደ ሌላ አስተዳደር የሚደረግ ሽግግር ቀላል ነገር አይደለም ይላሉ ሚካኤል ሸርኬን። ቸርክን በብሔራዊ ደህንነት ምክር ቤት ውስጥ ያገለገሉና አሁን 14th North Strategy የተባለው ዓለም አቀፍ አማካሪ ድርጅት የፕሮግራሞች ዳይሬክተር ናቸው።
We want to make sure that the president succeeds. So if they want to review the policy, we're going to help them.
ፕሬዚደንቱ ስኬታማ መሆናቸውን ከወዲሁ ማረጋገጥ እንፈልጋለን። ስለዚህ ፖሊሲውን እንደገና መከለስ ከፈለጉ እኛ የምናውቀውን በመንገርና የተከናወነ ያለውን ነገር በማስረዳት ያንን እንዲያደርጉ እንረዳቸዋለን።
ከፕሬዝደንት ሽግግር ማዕከል ቫለሪ ስሚዝ ቦይድ ተመራጩ ፕሬዝደንት እንደ አውሮፓ አቆጣጠር እስከ ጥር 20 በይፋ ስራ ይጀምሩም። እቅዱ ግን ከወዲሁ አስቀድሞ መጀመር አለበት ይላሉ።
So it is a tremendously large task and the
እጅግ በጣም ትልቅ ኃላፊነት ነው። ድርጅታችን በመጀመሪያ ያደረገው ነገር ፕሬዝዳንታዊ ጮች በመርጫ አመት የጸደይ ወቅት ያንን የቅድ ሂደት እንዲጀምሩ ለማበረታታት መሞከር ነው። በርግጥ ትልቁ ትኩረታቸውን ምርጫውን በማሸነፍ ላይ ቢያደርጉም የገቡትን የፖሊሲ ቃል ኪዳን ወደ ተግባር የሚለውጡ ትክክለኛ ሰዎችን ወደ 100,000 የሚደርሱ ተወዳዳሪዎች መካከል መርጦና አጣርቶ ለማውጣት የተለየ አካል ማቋቋም ይኖርባቸዋል።
የመንግስት የሥራ ኃላፊነት ቦታዎችን መሙላት ቀላል ሥራ አይደለም። ብዙዎቹ የሥራ መደቦች የሴኔቱ ምክር ቤት ይሁንታ ያስፈልጋቸዋል። ሌሎች ደግሞ ከደህንነት ክፍል የኋላ ማንነታቸው ተፈትሾ የብቃት ማረጋገጫ ማግኘት አለባቸው። ቦይድ ይህም የራሱ የሆነ ብዙ ጊዜ ይወስዳል ይላሉ።
We do see times of transition as a period of vulnerability for the nation because
የሽግግር ጊዜ ለሀገሪቱ የተጋላጭነት ጊዜ እንደሆነ አድርገን ነው የምንመለከተው። ምክንያቱም የፖለቲካ ተሿሚዎችና ከፍተኛ አመራሮች አንድን አስተዳደር እየለቀቁ የሚወጡበት ነው። አዳዲስ ሰዎችን ወደ ኃላፊነት በማምጣቱ ሂደት መዘግየቶች ሊኖሩ ይችላሉ። በርግጥ ይህ በግንኙነት ወይም ህጎችንና ኃላፊነቶችን በመረዳት ላይ አንዳንድ ተግዳሮቶችን ሊፈጥር ይችላል።
ዩናይትድ ስቴትስ ጆርጅ ዋሽንግተን የፕሬዝደንትነቱን ቦታ ለጆን አዳምስ በሰጡበት እንደ አውሮፓ አቆጣጠር በ1797 የተጀመረ የረጅም ጊዜ ሰላማዊ የስልጣን ሽግግር ባህል አላት። ቦይድ ለተሳካ የስልጣን ሽግግር ቁልፉ ግልጽና ውጤታማ ግንኙነት ነው ይላሉ።
So a peaceful transfer of power at its best looks like an incoming and outgoing team sharing
የተሳካ ሰላማዊ የስልጣን ሽግግር መጪውና ተሰናባቹ ቡድን መረጃን የሚያጋራ ሀገሪቱንና ዓለምን ከከባድ አደጋዎች ለመጠበቅ ተቀራርቦ እንደሚሰራ አካል ነው።
ሸርኪን ዞሮ ዞሮ በመርጫው ከመሸነፍ ይልቅ በሰላማዊ መንገድ የሚከወን ዲሞክራሲ የበለጠ አስፈላጊ ነው ሲሉ አጽንኦት ይሰጣሉ።
For democracy to function, everybody has to at a certain level understand that
ሰዎች ሁሉ ዲሞክራሲ እንዲሰራ ስርዓቱ እስካለ ድረስ ስርዓቱ ከነሱ የበለጠ አስፈላጊ መሆኑን በተወሰነ ደረጃ መረዳት አለባቸው። እርሱ የሚደግፉት ሰው በመርጫው ከመያሽነፍና ከመሸነፍ ይልቅ ስርዓቱን ጤንነት መጠበቅ አስፈላጊ ነው። በታሪክ የአሜሪካ ዲሞክራሲ ተረጋጋና በአንጻራዊነት ስኬታማ የሆነበት ጠቋሚ ምክንያት ይሄ ይመስለኛል።
ሀገሪቱ ለቀጣዩ ፕሬዝደንታዊ በዓለ ሲመት ስትዘጋጅ የሽግግሩ ሂደት ከመጋረጃው ጀርባ ዲሞክራሲ ተግባራዊ እንዲሆን የሚሰሩ ሰዎችን ማንነት የሚያስታውስ ነው።
ሰላም ሰለሞን፣ ቀደም ሲል ያደረሰችንን ዘገባ ያቀረበው ደረጃ ደስታ ነበር። እናመሰግናለን። ተመራጩ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የካቢኔ አባላት ምርጫዎች አወዛጋቢ መሆናቸውን የዲሞክራቲክና የሪፐብሊካን ፓርቲ አባላቶች እየገለጹ ነው። የህዝብ ተወካዮች ምክር ቤት አፈጉባኤ የሆኑት ሪፐብሊካኑ ማይክ ጆንሰን እሁድ ዕለት ለትችቶቹ በሰጡት ምላሽ የአሜሪካ ህዝብ ነባራዊውን ሁኔታ ለመለወጥ ድምጽ መስጠታቸውን አስታውሰው አዲሶቹ የካቢኔ አባላት በምክር ቤቱ እውቅና ከተሰጣቸው የሚጠበቅባቸውን ኃላፊነት እንደሚወጡ ተናግረዋል። የአሜሪካ ድምጽ ቬሮኒካ ባልደራስ በዚህ ዙሪያ ደረሰችንን ዘገባ ተቀጣዩ ነው።
ተመራጩ ፕሬዝዳንት ዶናልድ ትራምፕ በካቢኔያቸው ውስጥ የሚያገለግሉ ሰዎችን ቅዳሜና እሁድም መምረጥ ቀጥለው የነዳጅና ዘይት ኢንዱስትሪ አቀንቃኝ የሆኑትን ክሪስ ራይት የአሜሪካ የኃይል አቅርቦት ሚኒስትር መስሪያ ቤትን እንዲመሩ መርጠዋቸዋል። ትራምፕ ቁልፍ የሆኑ የካቢኔ ሹመቶችን የሰጡት በፖለቲካው ታማኝ ለሚሏቸው ሰዎች ነው። በተለይ ግን የምክር ቤት አባል የነበሩት ማት ጌትስ ጠቅላይ አቃቤ ሕግ ሆነው መሾማቸው አወዛጋቢነቱ ቀጥሏል። ጌትስ ባለፈው ሳምንት ምክር ቤቱን በፍቃዳቸው ከመልቀቃቸው በፊት የምክር ቤቱ የሥነ ምግባር ኮሚቴ ባልተገባ ጾታዊ ግንኙነትና ሕገወጥ እጽ በመጠቀም የቀረበባቸውን ክስ እያጣራ ነበር። ጌትስ የቀረበባቸውን ክስ አይቀበሉም። ዲሞክራት ፓርቲን ወክለው በመክር ቤቱ የሚያገለግሉት አደም ሺፍ ከሲኤንኤን የቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ ጎሜዝ በሳቸው እይታ ለታጩበት ሚና በብቃት ማገልገል የሚችሉ አይደሉም ይላሉ።
በህፃናት ወሲብ ንግድ እጽ በመጠቀምና ምርመራን በማደናቀፍ ውንጀላ የቀረበበትና በፍትህ ሚኒስቴር ውስጥ የማገልገል ልምድ የሌለው ጠቅላይ አቃቢ ሊኖረን ነው ማለት ነው?
የህግ አስፈጻሚው ምክር ቤት አባል የሆኑት ሪፐብሊካኑ ማርክ ዌይን ሙሊን በበኩላቸው ምክር ቤቱ የምርመራውን ግኝቶች ሊያይ እንደሚገባ አመልክተው ከኤንቢሲው ሚት ዘ ፕሬስ ጋር በነበራቸው ቆይታ ጌትስ ሹመቱን ለማግኘት ግን እድል ሊሰጣቸው ይገባል ብለዋል።
ፕሬዚደንት ትራምፕ ማት ትክክለኛውን ስራ ለመስራት ተገቢው ሰው ነው ብለው እንደሚያምኑ አልጠራጠርም። ማት እንደሌሎች እጩዎች ይስተናግዳሉ።
በተወካዮች ምክር ቤት አናሳ ድምጽ ያለው ዲሞክራት ፓርቲ ወኪል የሆኑት ሐኪም ጄፈርስ በተመሳሳይ እሁድ ዕለት ኤንቢሲ ላይ ቀርበው ተመራጩ ፕሬዝዳንት ለካቢኔ አባልነት ባቀረቧቸውና አንዳንዶቹ ከታጩበት የሥራ ድርሻ ጋር የተገናኘ የሥራ ልምድ የሌላቸው እጩዎች ላይ ጥያቄ አንስተዋል።
ብዙ ፈተናዎች በተደቀኑበት በዚህ ወቅት አሜሪካ ማቅረብ የምትችለው አቅም ያላቸው ሰዎች እነዚህ ናቸው አይደሉም?
ዶናልድ ትራምፕን በፕሬዝዳንትነት የመረጡት አሜሪካውያን ነባራዊውን ሁኔታ እንዲቀይሩ ለሪፐብሊካን ፓርቲ ኃላፊነቱን ሰጥተዋል የሚሉት ደግሞ ሪፐብሊካኑ የምክር ቤቱ አፈ ጉባኤ ማይክ ጆንሰን ናቸው።
ማንኛውም ፕሬዝደንት የራሱን ካቢኔ መሰየም አጀንዳውን ያስፈጽማሉ ብሎ የሚያስባቸውን ሰዎች የመሾም መብት አለው። እንዲመሩ ወደ ተመደቡበት ተቋማት በመሄድ ማሻሻያዎችን ያደርጋሉ።
ትራምፕ በእጩነት ያቀረቧቸው አብዛኞቹ የካቢኔ አባላት ከሕግ አስፈጻሚው ፈጣን ይሁንታን ያገኛሉ ተብሎ ይጠበቃል። ተመራጩ ፕሬዝዳንት በሴኔቱ የሚገኙ ሪፐብሊካን መሪዎችን አግኝተው ፕሬዝዳንቱ የሴኔቱን ፍቃድ መጠየቅ ሳያስፈልጋቸው መሾም የሚያስችላቸው መብት እንዲፈቀድላቸውም ጠይቀዋል። በቬሮኒካ ባልደራስ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። አሁንም ከዩናይትድ ስቴትስ ዜና ሳንወጣ ፕሬዚዳንቱ ጆ ባይደን የአየር ንብረት ለውጥን ለመዋጋት የሚያደርጉትን ጥረት ለማጉላት ትላንት እሁድ ታሪካዊ የተባለውን ጉብኝት በማድረግ ወደ ብራዚል አቅኝተዋል። ይህም የአማዞን ጥቅጥቅ ደንን የጎበኙ የመጀመሪያው በስልጣን ላይ የሚገኙ የአሜሪካ ፕሬዚዳንት አድርጓቸዋል። ፕሬዚዳንቱ በሪዮ ዲ ጄኔሮ የአየር ንብረት ለውጥ፣ በድህነት ቅነሳና በሌሎችም ዓለም አቀፋዊ ጉዳዮች ላይ ለውይይት በሚቀርቡት የዓለም ግዙፍ ምጣኔ ሀብት ያላቸው የቡድን 20 መሪዎች በሚሳተፉበት ጉባኤም ላይ ይታደማሉ። የዋይት ሀውስ ቢሮ ዋና ኃላፊ ፓትሲ ዋዲኩስ ዋራ ያደረሰችንን ዘገባ ኤደን ገረመው ታቀርበዋለች።
የደን መጨፍጨፍ፣ የባህር ዳርቻ መሸርሸርና የዓለማችን ትልቁ ጥቅጥቅ ደን በእሳት መጎዳት የዩናይትድ ስቴትሱ ፕሬዝዳንት ጆ ባይደን እሁድ ዕለት ከጎበኛቸው ጉዳዮች መካከል ጥቂቶቹ ናቸው። አማዞንን በመጎብኘት የመጀመሪያው የአሜሪካ ፕሬዝዳንት ናቸው። ባይደን የአማዞን መዲና በሆነችው ማናውስ አስተዳደራቸው በጉርጉርሳኑ 2024 የአየር ንብረት ለውጥን ለመዋጋት በታዳጊ ሀገራቶች ቁልፍ ግብዓት ሆኖ የተጠየቀውን የ11 ቢሊዮን ዶላር ለዓለም አቀፍ የአየር ንብረት ፋይናንስ በመለገስ ዩናይትድ ስቴትስ ግቧን ማለፏን አስታውቀዋል።
ፕላኔታችንን ለመጠበቅ የሚደረገው ትግል በጥሬው ለሰው ልጅ ለትውልድ የሚተላለፍ ትግል ነው። የአየር ንብረት ለውጥ ለሁሉም ሕዝቦችና ለሰው ልጆች ሁሉ ብቸኛው የህልውና ስጋት ሊሆን ይችላል።
ፕሬዝዳንቱ ባደረጉት ጉብኝት ከቀደምት የሀገሬው ተወላጅ መሪዎች ጋር የተገናኙ ሲሆን ለአማዞን የሚለገስ 50 ሚሊዮን ዶላርን ጨምሮ በተለያዩ የአየር ንብረት እንቅስቃሴዎች ላይ ዩናይትድ ስቴትስ ለምታደርጋቸው ኢንቨስትመንቶችም አስታውቀዋል። ባይደን ከማናውስ በመቀጠል በሪዮ ዲ ጄኔሮ ወደሚገኘው የዓለም የ20ዎቹ ታላላቅ ምጣኔ ሀብት ባለቤት ወደ ሆኑት የቡድን 20 ጉባኤ ያቀናሉ። የዲፕሎማቲክ ምንጮችም በዶናልድ ትራምፕ መጪ አስተዳደር የአየር ንብረት ለውጥ ጥረቶች በሚያስደንቅ ሁኔታ ወደኋላ ይቀራሉ ብለው እንደሚሰጉ ለአሜሪካ ድምጽ ገልጸዋል። በመጀመሪያው የስልጣን ዘመናቸው ትራምፕ ዩናይትድ ስቴትስን የአየር ንብረት ለውጥን ለመቅረፍ የተለያዩ ዓለም አቀፍ ወገኖች ከተካተቱበት ከፓሪስ የአየር ንብረት ለውጥ ስምምነት አስወጥተዋታል። አሁን ላይ ታዲያ ባይደን ትራምፕ ከፈለጉ ብዙ ሊሰሩበት የሚችሉት ጠንካራ መሰረት ያለው ያሉትን ሀገር ጥይላቸውን የሚሄደው ብለዋል። ባይደን የአየር ንብረት ለውጥን በመዋጋት ያላቸውን ሚናም በምጣኔ ሀብታዊ አገላለጽ በሀገራቶች መካከል የንጹህ ኃይል አቅርቦት አብዮትን የመጠቀም ውድድር ነው ሲሉ ገልጸውታል።
Some may seek to deny or delay.
እነዚህ ነው አንዳንዶቹ በአሜሪካ ውስጥ የተካሄደ ያለውን የንጹህ ኃይል አቅርቦት አብዮትን ለመካድ ወይንም ለማዘግየት ይፈልጉ ይሆናል። በማንም ሊቀለበስ አይችልም።
ትራምፕ የንጹህ ኃይል አቅርቦትና የአየር ንብረት ለውጥን በተመለከተ ባይደን ፈረመውበት በሕግ የጸደቀው የግብር እፎይታ ለመቀልበስ ማቀዳቸው ተዘግቧል። ትራምፕ በተደጋጋሚ የአየር ንብረት ለውጥን ውሸት ነው ሲሉ አጣጥለዋል። ይሁን እንጂ የብራዚሉ ፕሬዝዳንት ዋና አማካሪ ሴሶም አሞሪም የትራምፕ አስተዳደር ላይ አስቀድመው አቋም እንደማይዙ ተናግረዋል።
እነዚህ ድርጊቶች እንዴት እየተቀየሩ እንደሚመጡ በኋላ ላይ እንነጋገራለን። ለጊዜው ባይደን ለብራዚል እንዲሁም ለፕሬዝዳንት ሉዊስ ኢናሲዮ ሉላ ደ ሲልቫ ጥሩ አጋር ናቸው።
ዛሬ ሰኞ በሪዮ በተጀመረው የቡድን 20 ጉባኤ ላይ ባይደን በሰራተኞች መብት በካ ኃይል ላይ ያልተመረኮዘ ንጹህ የምጣኔ ሀብት እድገት ላይና በርሃብና ድህነት ላይ ዓለም አቀፍ ትብብር እንዲኖር የሚያተኩር ንግግር ያደርጋሉ። እነዚህ ተነሳሽነቶችም በቀደመው የስልጣን ዘመናቸው የውጭ ድጋፎችንና እርዳታዎችን በሰረዙት በመጪው ፕሬዝዳንት ትራምፕ አስተዳደር ከዩናይትድ ስቴትስ ድጋፍ የማይደረግላቸው ሊሆኑ እንደሚችሉ ብዙ ዲፕሎማቶች ስጋት አላቸው። በፓትሲ ዊዳስኳራ ከሪዮ ዴ ጄኔሮ ለተሰናዳው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ያዳመጣችሁት ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት ስርጭታችንን ነው። የመጀመሪያው አጋማሽ ዘገባዎቻችን አጠናቀን ወደ ሁለተኛው አጋማሽ ልንሻገር ተቃርበናል። የሁለተኛው አጋማሽ የመጀመሪያው ቅንብራችን ሐኪሞን ይጠይቁ ነው። የእግር ጉዞ፣ የቤት ውስጥ ስራ አሊያም ሌሎች መሰል ቀላል የአካል እንቅስቃሴዎችን አዘውትሮ ማድረግ ለአንጎል ጤና ከፍ ያለ ጥቅም የሚያስገኝ መሆኑን በቅርቡ ይፋ የተደረገ አንድ የሳይንስ ምርምር ጽሑፍ አመለከተ። የአንጎልን አሰራር ማቀላጠፍና የአመታት ወጣትነት ማጎናጸፍ መቻሉን የተገለጸው ሙያዊ ትንታኔውን በዚህ ዙሪያ የሚሰጡን ፕሮፌሰር ዮናስ እንዳለገዳ የነርቭና የአይምሮ ሐኪም እንዲሁም በባሮ የነርቭ ሕክምና ተቋም መምህርና ተመራማሪ ናቸው። ፕሮፌሰር ዮናስ ካሁን ቀደም ቀላል የአካል እንቅስቃሴዎች እድሜያቸው ከ70 ዓመት በላይ የሆኑ አረጋውያን በተመሳሳይ ቀላል የአካል እንቅስቃሴ በማድረግ ብቻ ከመጃጀት ጋር ተያይዘው የሚመጡ በሽታዎችን በመከላከል የሚረዱ መሆናቸውን ያረጋገጠ ከፍተኛ እውቅና የበቃ ሳይንሳዊ ምርምር ስራ አካሂደዋል። ፕሮፌሰር ዮናስን ያነጋገራቸው አሉላ ከበደ ነው።
ፕሮፌሰር ዮናስ እንዳለገዳ በቅድሚያ ለጊዜው አመሰግናለሁ።
አመሰግናለሁ። እኔም አሉላ
ለረጅም ዓመት የዚህ ፕሮግራም ደንበኛ ነዎት። ዛሬ ያገናኘን ታዲያ እርሶም በበኩሎ ከዚህ ቀደም ጥናት ያደረጉበት የብዙዎችን ቀልብ የሳበ ርዕሰ ጉዳይ ፔንሲልቬኒያ ውስጥ የሚገኝ የሕክምና ሳይንስ ትምህርት ቤት በቅርቡ ይፋ ያደረገው አንድ ጥናት የእግር ጉዞን የመሳሰሉ የተለምዶ የአካል እንቅስቃሴዎች የአንጎልን ጤና ይልቁንም የአንጎልን ስራ የማቀላጠፍ አቅም ያጎለብታሉ፣ ከመዘንጋት ጋር የተያያዙ ጣጣዎችን መከላከል ድረስ ይረዳሉ፣ እንዲያውም ለአራት ዓመት ወጣት የማድረግ ያህል ትኩስ አቅም ያጎናጽፋሉ የሚል ነው። ይህን ጥናት እንዴት ተረጎሙት? በጣም ቀላል የሚመስል ነገር ግን ሰዎችን በዚህ ደረጃ የሚረዳ ነው መባሉን እንዴት ይረዱታል?
አመሰግናለሁ አሉላ። ይህንን ያጠኑት በተለይ ጥናቱን የመሩት ፔንሲልቬኒያ ስቴት ዩኒቨርሲቲ የስነ ልቦና ዲፓርትመንት ውስጥ የሚሰሩ ናቸው። እና ምንድነው ያደረጉት እነዚህ አጥኚዎቹ ለተሳታፊዎቹ? አንደኛ ሚድል ኤጅ ያሉ 40-50 ውስጥ ያሉ ሰዎች ናቸው። ሁለተኛ ምንድነው ያደረጉት ተሳታፊዎቹ ስፖርት በሚሰሩበት ሰዓት ማስታወሻ ያዛነው ጊዜ እንዲይዙ በቀን ውስጥ 5 ጊዜ በአሁኑ ሰዓት ምን እያደረክ ነው ወይም ምን እያደረክሽ ነው፣ በዚህ ሰዓት በእግር ከአንድ ቦታ ወደ አንድ ቦታ እየሄድክ ነው ወይም በዚህ ሰዓት እንደዚህ ደረጃ እየወጣሁ ነው እንደዚህ የሚል ይመዘግባሉ። እና ስለዚህ የዛኑ ጊዜ ሳይረሳ ሰውየው ወይም ሴትየዋ የመዘገበችው ነው። ምክንያቱም አንዳንድ ጥናት ላይ ግለሰቡን የዛሬ ዓመት እንዴት ነበር የስፖርት እንቅስቃሴ ተብሎ ከተጠየቀ ሪኮል ባያስ ወደኋላ ሄዶ ማስታወስ ሊያስቸግረው ይችላል። እነዚህ ግን አጥኚዎቹ ምንድን ነው ያደረጉት በእንግሊዝኛው ኤኮሎጂካል ሞመንተሪ አሰስመንት ኤማ ይባላል። የዛኑ ጊዜ ግለሰቡ ይመዘገቡ ለዘጠኝ ቀን ዲዛይን በቀን ውስጥ 5 ጊዜ ለ9 ቀን ነው የመዘገቡት። እና ምንድን ነው ያደረጉት ተሳታፊዎቹን ከጥናቱ በፊት የአንጎል ፕሮሰሲንግ ስፒድ ባል አንድ ሰው አንጎል በምን ያክል ፍጥነት ነገሮችን ያስባል የሚለውን መረመሩ። ከዛ ደግሞ አንዳንድ የማስታወስ ችሎታ ጋር የተያያዘ መመዘኛዎች አደረጉ እና ከጥናቱ በኋላ የተረዱት ነገር ምንድን ነው? ይሄ በተለይ የአንጎል ፍጥነት በሚመለከት መሻሻል ነው ያሳየው። እና ምንድን ነው ሰዎቹ ያው የተለያየ ስታቲስቲካል ቴክኒክ ተጠቅመው የዚህ በ9 ቀን ውስጥ የተደረገው የሰውነት እንቅስቃሴ የ4 ዓመት ጥቅም ያክል ነው የሰጠው። የአንጎል ፍጥነታቸው የ4 ዓመት ወጣት ነው ያደረጋቸው። የ40 ዓመት ሰው ከሆነ ልክ እንደ 36 ዓመት ሰው የአንጎሉ ፍጥነት የሰራው ከስፖርቱ በኋላ በዚህ ጥናት መሰረት። እና በጥሩ ሁኔታ የተሰራ ጥናት ነው። ጥናቱም የታተመበት የጥናት መጽሔቱም አናሊስ ኦፍ ቢሄቪራል ኒውሮሎጂ ክብር ያለው መጽሔት ነው። በዛት 9 ቀን ውስጥ ከ3-4 ሰዓት ያክል ስፖርት የሚሰሩ እንቅስቃሴ የሚያደርጉ ሰዎች በነገራችን ላይ በብስክሌት መሄድም ሊሆን ይችላል፣ ወክም ማድረግ ይችላል። ቀላል ስፖርትም ኃይለኛውም ስፖርት ሁሉም ተመሳሳይ ጥቅም ነው ያሳዩት እና የሚናቅ አይደለም። በእግር ከአንድ ቦታ ወደ አንድ ቦታ መሄድ፣ መኪና አንድ ቦታ አቁሞ ራሱ እስከ መስሪያ ቤት ረዘም ያለ ወይም ሱቅም ቢሆን መኪና ራቅ አድርጎ አቁሞ ከሱቁ ድረስ መሄድ፣ እንዲህ አይነት እንቅስቃሴዎች ጥቅም እንዳላቸው በእኛም ጥናት አሳይተናል። እና የኛ ቡድን በአዛውንቶች ላይ ነው፣ ከ70 ዓመት በላይ የሆኑ ሰዎች ላይ ያጠና ነው። እነዚህ በመካከለኛ እድሜ ላይ ያሉትን ያጠኑት እና በሚገርም ሁኔታ ተመሳሳይ ውጤት ላይ ነው ደረስ ነው።
ማንኛውም ሰው ተጠቃሚ ሊሆን የሚችልበትን ይህን እንቅስቃሴ አድማጮች በቀረበ አይን ማየትና ከእለት ተዕለት ሕይወታቸው ማዋሃድ ይችሉ ዘንድ ባዘቦቱ ማንም ሰው ልብ ሳይል የሚሰራቸው ነገር ግን ሆን ተብሎ እንዲደረጉ እየተጋበዙ ይመስላል። እስኪ ያስረዱ ነው።
ሁለት አይነት እንቅስቃሴ ነው ያለው። አንደኛው የስፖርት ክለብ ሄዶ ለሚሰራው አለ፣ እሱ ፊዚካል ኤክሰርሳይዝ የምንለው ነው። ሌላው ደግሞ ከአንድ ቦታ እስከ አንድ ቦታ መንቀሳቀስ ሊሆን ይችላል። ሌላው ደግሞ 1 ሰዓት ግማሽ ሰዓት ቤት ማጽዳት ሊሆን ይችላል። ነን ኤክሰርሳይዝ ፊዚካል አክቲቪቲ እንለዋለን። ግለሰቡ እንደ ስፖርት ላያየው ይችላል፣ ነገር ግን የሰውነት እንቅስቃሴ ነው። በዚህ በአሁኑ ጥናት በደንብ ጥቅም እንዳለው አሳይተዋል። መካከለኛ እድሜ ውስጥ ያሉ ጤነኛ የሆኑ ሰዎች እንዲሁ ሶፋ ላይ ቁጭ ብለው የሚውሉ ሳይሆን ቤት ውስጥ የሚንቀሳቀሱ ሰዎች እንደ ሽርሽር ከራት በኋላም ባልና ሚስት ተያይዘው ቀስ እያሉ እግር ጉዞ ቢያደርጉ ጥቅም እንዳለው ነው ያሳየው ይሄኛው ጥናት። አንዳንድ ሰው ብድግ ብሎ ከቢሮ ወጥቶ አካባቢው ባለ መናፈሻም ሊሆን ይችላል አንድ ግማሽ ሰዓት ያክል በእግሩ ወዲያ ወዲህ ብሎ ሲመለስ ስራውን በተሻለ ፍጥነት ይሰራል እኮ። በልማድም ቢሆን ይሰራል፣ ግን ጥናቱ ያንን በዘልማድ የምናውቀውን ነገር በተጨባጭ ያሳየ ነው። እና ይሄ እኛ ካገኘነው ውጤት ጋር ተመሳሳይ ነው። ማንኛውም አይነት እንቅስቃሴ የሚናቅ አይደለም ለአንጎል።
ፕሮፌሰር ዮናስ፣ ለዚህ ርዕስ የመጨረሻ የምናደርገው ቀደም ብዬ የጠቆምኩት እንደ አውሮፓውያን የዘመን አቆጣጠር በ2022 ጆርናል ኦፍ አልዛይመርስ ዲዚዝ በተባለው ዓለም አቀፍ የሳይንስ መጽሔት ላይ የዓመቱ ምርጥ የሳይንስ ጽሑፍ ተብሎ የወጣና ለሽልማት የሚያበቃችሁ የእርሶና የባልደረባው የጥናት ስራ ቀላል የአካል እንቅስቃሴ በተለይ በኋለኛው እድሜ ከእርጅናና ከመጃጀት ጋር ተያይዘው የሚመጡ በሽታዎችን በመከላከሉ ወይም በማዘግየቱ ረገድ ይረዳል ይላል። በእናንተ ጥናት የተካተቱትን የአካል እንቅስቃሴዎች ቀደም ባለው አስተያየቱ አያይዘው ጠቀስ አድርገው ነበር። የጥናታችሁን ይዘት ባጭሩ መለስ ብለው ቢያስታውሱን፣ ምን አይነት የአካል እንቅስቃሴዎች ናቸው ይህን መሰል የጤና ጠቀሜታ እንደሚያስገኙ በጥናታችሁ ያረጋግጣችሁት?
እሺ፣ አመሰግናለሁ። ባጭሩ 2022 የተሸለምንበት ጥናት ተሳታፊዎቹ እድሜያቸው 70-90 ናቸው። የአልዛይመር በሽታም የለባቸውም እና ምንድን ነው ያደረግነው ባለፈው 1 ዓመት ውስጥ ምን አይነት እንቅስቃሴ ታደርጉ ነበረ፣ በኑሮ በቀን ተቀን ኑሮ ምን እንቅስቃሴ ታደርጉ ነበር። ለምሳሌ ቤት ውስጥ ቤት ማጽዳት በሳምንት 2-3 ጊዜ እንቅስቃሴ ታደርጋላችሁ ወይ? ከቤት ውጪ ከእራት በኋላ ወይም ከምሳ በኋላ ለተወሰነ ደቂቃ እግር እንቅስቃሴ ታደርጋላችሁ? ቢያንስ በሳምንት ውስጥ 3 ቀን ቀላል፣ ሞደሬት ደግሞ የምንለው ፈጠን ብሎ በእግር መሄድ፣ ቪገረስ የምንለው ደግሞ ለምሳሌ ተራራ ላይ አንዳንዶቹ በብስክሌት ደግሞ አንዳንዶ በበረዶ ሸርተቴ የሚሸራትቱ በበረዶ አሉ እና ደግሞ ይሄ ዋና የሚያደርጓሉ። ቪገረስ ኃይለኛ እንቅስቃሴ፣ መካከለኛና ቀላል በተለይ በየቀኑ የሚያደርጉት አንጎል ላይ ጥቅም እንዳለው የአንጎል ፍጥነት በሚመለከት ሌላው ደግሞ ከእድሜ ጋር ተያይዞ የሚመጣውን አንዳንድ የአንጎል አሰራሮችን የማስታወስ ችሎታ እንዳይደክም እንደሚከላከል አሳይተናል። እንቅስቃሴው እንደሚጠቅም አሳይተናል። ብዙ ሺህ ሰዎች የተሳተፉበት ለብዙ ዓመታት ነው ሰዎቹን የተከታተልናቸው። ከ800 ጥናታዊ ጽሑፎች ውስጥ ነው ተመርጦ አንደኛ የሆነው። በአጭሩ የአንድ ግለሰብ ቀላል የሆነ የሰውነት እንቅስቃሴ በሳምንት ውስጥ ቢያንስ 3 ቀን ካደረገ የአንጎል ፍጥነት እና የአንጎል አሰራሮች እንዳይዳከሙ እንዳይበላሹ ይከላከላል። ያንን ነው ያሳየ ነው።
ፕሮፌሰር ዮናስ እንዳለ ገዳ በፔንሲልቬኒያ ክፍለ ግዛት የሚገኘው የፔን ስቴት ኮሌጅ ኦፍ ሜዲሲን እግር ጉዞን የመሳሰሉ የተለምዶ አካል እንቅስቃሴዎች የአንጎልን ጤና ያጎለብታሉ በሚል የተለያዩ ጠቀሜታዎችን የዘረዘረበትን በቅርቡ ይፋ ያደረገውን ጥናት ተንተርሶ ላቀረብናቸው ጥያቄዎች ነበር ሙያዊ ማብራሪያ የሰጡን። ከሙያው ጋር ዝምድና ያላቸው መሰል ርዕሰ ጉዳዮች መልሰን እንደምናገኘው ተስፋ አደርጋለሁ። ለዛሬውም አመሰግናለሁ። እግዚአብሔር ይስጥልኝ።
በጣም ደስ ይለኛል። የጋን መብራት መሆን አያስፈልግም። በተቻለ ወጥን ያለንን እውቀት ለማካፈል ሞክራለሁ ለህዝባችን። አመሰግናለሁ።
አሉላንና እንግዳውን እናመሰግናለን። ተከታዩ ደግሞ ሳምንታዊ የስፖርት መሰናዷችን ነው። በዓለም አትሌቲክስ እውቅና ያገኘው 24ኛው ታላቁ ሩጫ በኢትዮጵያ ትላንት በአዲስ አበባ በድምቀት ተካሂዷል። በውድድሩ ላይ ለመጀመሪያ ጊዜ 50,000 ሰዎች መሳተፋቸውን የታላቁ ሩጫ በኢትዮጵያ አዘጋጆች ገልጸዋል። በኤሊት አትሌቶች መካከል በተካሄደው ውድድር በወንዶች የአምናው አሸናፊ አትሌት ቢኒያም መሐሪ ሲያሸንፍ፣ በሴቶች ደግሞ ለመጀመሪያ ጊዜ የተሳተፈችው አሸንፋለች። ይህን መሰል ውድድር ከጤና ያለፈ በርካታ ጠቀሜታዎች እንዳሉት አስተያየታቸውን የሰጡን ተሳታፊዎች ገልጸውልናል። ኬኔዲ አባተ በቦታው ነበር።
ለመጀመሪያ ጊዜ በዓለም አትሌቲክስ እውቅና የተቸረው የዘንድሮው 24ኛው ሶፊ ማልት ታላቁ ሩጫ በኢትዮጵያ ዓለም አቀፍ የ10 ኪሎ ሜትር ውድድር እሁድ ህዳር 8 ቀን 2017 ዓ.ም በአዲስ አበባ ከተማ ተካሂዷል። ከዛሬ 24 ዓመት በፊት በህዳር 1994 ዓ.ም በአትሌት ሻለቃ ኃይሌ ገብረስላሴ መስራችነት የመጀመሪያው ታላቁ ሩጫ በኢትዮጵያ ሲካሄድ 10,000 የነበረው የተሳታፊዎች ቁጥር ከዓመት ዓመት እያደገ ዘንድሮ 50,000 ደርሷል። መነሻውንና መድረሻውን መስቀል አደባባይ በማድረግ በተካሄደው ታላቁ ሩጫ በኢትዮጵያ ዓለም አቀፍ የ10 ኪሎ ሜትር ውድድር ላይ ከተሳተፉት ውስጥ 3 የውጭ አትሌቶችን ጨምሮ 500 ኤሊት አትሌቶች ሲሆኑ በወንዶች ምድብ የአምናው አሸናፊ አትሌት ቢኒያም መሐሪ በአንደኝነት አጠናቋል። አትሌቱ ከውድድሩ በኋላ ተከታዩን አስተያየት ሰጥቶናል።
የባለፈው ዓመት እንደ መጀመሪያ ጊዜ በጣም አዲስ ውድድር ነበር እና በጣም ደስ ብሎኝ ነበር። የአሁኑ ደግሞ የበለጠ ለሁለተኛ ጊዜ በመሆኑ እና ጥሩ ፉክክር አድርጌ በማሸነፌ በጣም ደስ ብሎኛል። በጣም ትልቅ ውድድር ነው። ብዙ አትሌቶች የሚሳተፉበት ነው። ለኔ እንደ መነሻ ሆነኛል። እንደ በጣም ትልቅ ማበረታቻ ሆነኛል።
አምና በታላቁ ሩጫ ካሸነፈ በኋላ በዓለም አቀፍ የሩጫ ውድድር መድረኮች ኢትዮጵያን የመወከል እድል ያገኘው ቢኒያም በ2024 የፓሪስ ኦሎምፒክ ኢትዮጵያን በ5000 ሜትር በመወከል 6ኛውን አጠናቋል። በስፔን በተካሄደ ከ20 ዓመት በታች የ10000 ሜትር ትራክ ውድድር ደግሞ ክብረ ወሰን በመያዝ አሸንፏል።
በጣም ደስ ብሎኛል። በትልልቅ ውድድሮች ከትልልቅ አትሌቶች ጋር በመወዳደር በጣም ደስ ብሎኝ ነበር እና ብዙ ልምድም ወስጃለሁ ከዛ እና ቀጣይ የበለጠ ውጤት ለማምጣት ከፈጣሪ ጋር ጥሩ ስራ መስራት ፈልጋለሁ።
በሴቶች ምድብ ያሸነፈችው ደግሞ ዘንድሮ በውድድሩ ለመጀመሪያ ጊዜ የተሳተፈችው የንግድ ባንኳ አትሌት አሳየች አይቼው ናት።
ውድድሩ በጣም አሪፍ ነበረ። ደስ ይላል። ለመጀመሪያ ጊዜ ነው የተሳተፍኩት። ከዚህ በፊት አምና ለመወዳደር ቁጥር አውጥቼ ነው ወደ ሌላ ውድድር የሄድኩት እና የመጀመሪያ ነው። ጠቀሜታው እንደኛ ላሉ አትሌቶች የውጭ እድል ታገኛለህ። እዚህ አሪፍ ውጤት ከመጣ ለተለያዩ ውድድሮች አሪፍ ነው። በ2016 ክሮስ ካንትሪ ወጣት ያለም ወጣት ሁለተኛ ወጥቻለሁ እና ሌላም ውድድር ተሳትፌያለሁ። አሪፍ ነው።
አትሌት የኔዋ ንብረት በውድድሩ ሁለተኛ ስትወጣ፣ ሶስተኛ የወጣችው ቦሰና ሙላቱ ናት። በወንዶች ደግሞ አዲሱ ነጋሽና ይስማው ድሉ በቅደም ተከተል ሁለተኛና ሶስተኛ ወጥተዋል። በሁለቱም ጾታ አንደኛ የወጡ አትሌቶች ከሜዳሊያ በተጨማሪ 250,000 ብር ሲሸለሙ፣ ሁለተኛ የወጡት 150,000፣ ሶስተኛ የወጡት ደግሞ 100,000 ብር ተሸልመዋል። ከኤሊት አትሌቶች ውጭ ያሉ የታላቁ ሩጫ በኢትዮጵያ ዓለም አቀፍ 10 ኪሎ ሜትር ውድድር ተሳታፊዎች በሰጡን አስተያየት ውድድሩ ከጤና ያለፈ ትርጉም እንዳለው አብራርተዋል።
ፈቱዲን እባላለሁ። ከሁለተኛው ታላቁ ሩጫ ጀምሮ በቻልኩት መጠን ሳያልፈኝ እስከ ዛሬ ተወዳድሬያለሁ።
ታላቁ ሩጫ የቤተሰብ ያህል ነው። በጣም በናፍቆት የምጠብቀው ትልቁ ውድድር ነው። እንግዲህ ያው እዚህ ደርሰናል አብረን ተጉዘን። ታላቁ ሩጫ ማለት ጤንነት ነው ማለት ይህን ታሳቢ አድርገን ብዙ ጊዜ እንቅስቃሴ እናደርጋለን። ከአክቲቪቲ እንዳንርቅ የሚያደርገን ትልቅ ውድድር ነው። ብዙ ፈንም አለው ማለት ከጤናውን ባሻገር ምንዝናናበትና በጣም የምንወደው ትልቅ መድረክ ነው።
ፀሐይ ተድላ እባላለሁ። እስከ ዛሬ እኔ አምልጦኝ አያውቅም። ዛሬ ግን ያው በተመዘገበውም ነገር በጣም ደስተኛ በመሆኔ እስከ ዛሬ ድረስ በዓለም አቀፍ ደረጃ አልተመዘገበም እና አሁን በመመዝገቡ በጣም ደስተኛ ነኝ እና ዓለም አቀፍ ላይ የሚታይ ነገር ስለሆነ አገሬን የሚያስጠራ ነገር ስለሆነ እጅግ በጣም በኩራት በጣም በደስታ ነው ይሄን ነገር የማደርገው። ለወደፊት ደግሞ እጅግ በጣም በጣም ይሄ የቱሪዝም መንደር እንዲሆንልን ነገሮች የተሳኩበት አመት እንዲሆንልን ለሚቀጥለው አመት ተቃቅፈን ሁላችንም በሰውኛ ማንነት የምንዘጋጅበት አመት እንዲሆንልን እመኛለሁ። ሰው ሁኑ ምለው ያው ሰው አሁን ላይ በብሔርተኝነትም ይሁን በምንነትም እየተጋጨ ስለሆነ በማንኛውም እምነትም ብትሄዱ ሰው መሆን ይቀድማልና ከጥላቻ ያተረፈ ማንም የለም። ልጆቼም ያንን ነገር ይዘው እንዲያድጉ ነው እንፈልገው።
ሙሉጌታ ሰብስቤ ይባላለሁ። ዛሬ ለየት የሚያደርገው ምንድን ነው? መጪው ሐሙስ ላይ 70ኛ ዓመቴን አከብራለሁ እና እሱ ምክንያት በማድረግ ዛሬ እስቲ ልፈትሸው ብዬ ነው። እንግዲህ ከብዙ ዓመት በኋላ ነው ዛሬ መታወታ። ታላቁ ሩጫ ብዙ ብዙ አይነት መልእክት ነው ያለው። አንደኛ ህዝቡን በሙሉ ያስተባብራል። ወጣቱ፣ ወንዱ፣ ሴቱ፣ ሽማግሌው፣ እድሜም ሳይለይ በአጠቃላይ ሁሉም አንድ ላይ ተሰባስቦ እንዲህ አይነት ፌስቲቪቲ ማየት ጥሩ ነው። ከጤናም አንጻር የተለያየ ማንም ሰው በስፖርት ራሱን መጠበቅ እንዳለበት ያስተምራል።
በኢትዮጵያ የሚኖሩትን ጨምሮ ከተለያዩ ሀገራት የመጡ በመቶዎች የሚቆጠሩ የውጭ ዜጎችም የውድድሩ ተሳታፊዎች ነበሩ። ኔዘርላንዳዊው ኒውስ ዲሆየር ከእነዚህ አንዱ ነው።
I'm a fortunate person to have been in Ethiopia for 18 months, living here with my family and doing the great Ethiopian run.
ከቤተሰቦቼ ጋር ለ18 ወራት በኢትዮጵያ በመኖሬ እድለኛ ሰው ነኝ። ታላቁ የኢትዮጵያ ሩጫ ላይ ለሁለተኛ ጊዜ ነው የተሳተፍኩት። ታላቁ ሩጫ በኢትዮጵያ የኢትዮጵያ ብዝሃ ባህል የሚንጸባረቅበት ትልቅ ማሳያ ነው። ሁሉን ነገር አብረህ ታደርጋለህ፣ አብረህ ትዝናናለህ፣ የምትደሰትበት፣ የምትስቅበት፣ በሙዚቃ የምትዝናናበት ነው። ለኔ እንደ አንድ ፈረንጅ ትልቅ ልምድ ነው። በቀጣይ በሐዋሳው ውድድር ላይም ለመሳተፍ አቅጃለሁ።
የታላቁ ሩጫ በኢትዮጵያ ዋና ስራ አስኪያጅ ዳግማዊት አማረ ስለ ዘንድሮ ውድድር ተከታዩም ብላለች።
ዛሬ ለመጀመሪያ ጊዜ በታላቁ ሩጫ ታሪክ 50 ሺህ ሰው ሮጠ። ለመጀመሪያ ጊዜ በታሪካችን ሁለት መነሻ ነበር። ለመጀመሪያ ጊዜ የወርልድ አትሌቲክስ ሌቭል ሆነ። ከዛ ዛሬ ደግሞ የመጨረሻው እሁድ ነው ወደ 25ኛ ጉዟችን ለመግባት። ስለዚህ ትልቅ ቀን ነው ዛሬ። ከሁሉም በላይ ግን 50 ሺህ ሰው እንዴት ነው የሚሆነው? ይሰራል ወይ ፕላናችን የሚለው ጠዋት ውድድሩ ሲጀምር ነው ልክ እንደሆነ ያመንኩትና በጣም ትልቅ ስኬት ነው። አሁን ደግሞ ወርልድ አትሌቲክስ ሌቭል ሆነን ተጨማሪ 500 አትሌት ነበረ። የዲሴብሊቲ የሞቢሊቲ ሬስ ነበር። ትናንት የልጆች ውድድር ነበር። ብዙ ነው የሰራ ነው እና ትልቅ ስኬት ነው። በጣም ደስ ብሎናል።
የተመጣጠነ ምግብ ለሁሉም ሕጻናት በሚል መሪ ቃል በተካሄደው ውድድር ላይ ከኤሊት አትሌቶች በተጨማሪ በተለያዩ ዘርፎች ያሸነፉ ተሳታፊዎችም ሽልማት ተበርክቶላቸዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን ስልክ መስመራችንን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። ያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
በፕሮግራማችን ላይ አስተያየት ወይም ጥቆማ ካላችሁ በምን ታገኙናላችሁ ለሚለው መገኛ መንገዶቻችንን የሚገልጸው ማስታወቂያ ሰምተን የተመለስ ነው። በዚሁ የምሽቱ መሰናዶ እናጠናቀቃለን። ከአቀናባሪ ንጉሱ ታምሬ ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። የፕሮግራም ዋና አዘጋጅ ጽዮን ግርማ። ነገ በሌሎች ዝግጅቶች እንጠብቃችኋለን። ሰላም፣ ደህና ደሩ። Thank you.